ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ ጀምሯል
18ኛ አመቱን ያከበረው ይዝግጅት በግሌ በጣም የምወደው መርሃ ግብር ነው አመታዊ የጸደይ ባህል ትርኢት በመባል ይታወቃል
በዩናይትድ ስቴትስ ነዋሪነታቸውን ያደረጉ የሜሪላንድ ዩኒቨርሲቲ ተማሪዎችን የተመለከታችሁት በምሽቱ በእነሱ ዙሪያ ዘገባለን። አብይ ጉዳያችን ነው። እንዲሁም ደግሞ የኮንዶ መጥራትን በተመለከተም ዘገባ አለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ኤደን ገረሙ ምስትናደውን በምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላ የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በዩናይትድ ስቴትስ ከሚገኙ አንጋፋ የትምህርት ተቋማት መካከል አንዱ የሆነው ዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ከሰሞኑ ልዩ የሆነ የባህልና የትውውቅ ዝግጅትን አከናውኗል። ዩኒቨርሲቲው የወቅቱና የቀድሞ ተማሪዎች በተሳተፉበት በዚሁ ዝግጅት ላይ ኪናዊ ትርኢቶችና ትስስርን የሚያጠናክሩ አፍታዎችን ተስተናግደዋል። በዝግጅቱ ላይ የታደመው ሀብታሙ ስዩም ቀጣዩን አጭር ዘገባ አሰናድቷል።
ፓሳለፍ ነው ሳምንት መግባድያ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል ባንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁ ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢ ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ አመታትን እንዲሻገር ሲሰራ ቆይቷል።
This is the 18th year.
የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ አመቱን ያከበረው ይዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከአመት አመት ያደገ የመጣ ዝግጅት ነው። ዋናው አላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስላንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ አላማን ሰንቋል።
የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች።
Our organization is that we prioritize community, charity and culture.
ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅንነት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችን እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትን እንሞክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከለ አንዱ ነው።
ዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው ኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። ለወራት የለፉበትን የባህላዊ ዝዋዜ ትዕይንት ካቀረቡት መካከል ይዲዲያ በረከትና ሮቤል ይገኙበታል።
ለኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ አመቴ ነው። ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ ከዚህ በፊት ሞጋምሪ ኮሌጅ ነበር ሁለት አመቴ ነው የተማርኩት። እና ትራንስፈር ሳረግ አዳዲስ ሰዎች ናቸው ካምፓስ ውስጥ ነው የምኖረው። በጣም ከባድ ነው ሰውን ለመተዋወቅ። እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ አላማዎች አሉ። ዛሬ ራሱ የምንረዳው ቢላብ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነውና ይሄን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል በጣም
ከመጀመሪያ ጀምሮ ነው መሳተፍ የፈለኩት ግን በደም መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለኩት በቃ ባህሌን በደም ማወቅ ስለምፈልግ ነው እና ጭፈራው ሙዚቃው ባህሉን ሰዎችን ቋንቋውን ሁሉ በቃ ስላደኩበት ኮሌጅ ውስጥም ያንን ነገር ነው የፈለኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኢንተርናሽናል አሶሲኤሽን ማለት ነው።
እዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ሜሰን ብላይና ያፌት ፍርጸ በበኩላቸው የማህበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል።
I think it gives an outlet for Ethiopian and Eritrean students to learn more about
ለኢትዮጵያውያንና ኤርትራውያን ተማሪዎች ስለራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ከፋይ ናሙና ይሰጠናል።
The thing that's cool about the ESAs here at the university is that
ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው ራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጥቅሜታ ነው። የራስን ባህል ለመማር ትልቅ መሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከሀገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸው መንገዶች መቀላቀል ይገባል።
ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማህበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውድን ትናገራለች።
የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጪ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የሥራ ዕድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በመወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል።
ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ በአሁኑ ሰዓት ለሌሎች አሪያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያውያንን በማገዝ ላይ የሚገኘው ዶክተር ቢኒያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው።
ያ ኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመረናው 2-3 ዓመት ሆኖታል። የኛ ኦርጋናይዜሽን ስታብሊሽድ ነው አሜሪካ ውስጥ ነው እና ከጀመረን 2-3 ዓመት ሆኗል እና የጀመረን በዚህ ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው አደረግናቸው። ኢትዮጵያ ውስጥ እና አፍሪካ ውስጥ ምንድነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህፃናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች ሐኪሞች ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶች ለመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢን ሾርት አማር ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሷል። ወላጅ ለዛ ህጻን የሚያወጣው ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣን እቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ ይችላል በመድኃኒት እርዳታ።
በአጠቃላይ ከ20 ሺህ በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጪ የሚገኘው የትውልደ ኢትዮጵያና ኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም።
I think one of our biggest challenges, something that I've seen over my three years on exec, ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቀብሎነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከመረጋጋት የመነጨ ነው ተግዳሮቱ።
ዩኒቨርሲቲ ኦፍ ሜሪላንድ ከ160 ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማህበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማህበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይቷል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ዘገባዎቻችን ከዋሽንግተን ዲሲ ይቀጥላሉ። በዩናይትድ ስቴትስ 43ኛ ፕሬዝዳንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዝዳንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህጻሩ ፔፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካሳዳን ረቡዕ ዕለት ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ ያሉ ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። በሌላ በኩል በዘርፉ የሚሰሩ አንድ ባለሙያ ደግሞ በተለያዩ አካባቢዎች ከሚታዩት ግጭቶች በተጨማሪም የኮንዶም እጥረትና ሌሎች ችግሮች በሽታውን በመከላከል ስራ ላይ ተጽዕኖ ማሳደራቸውን አስታውቀዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባለ።
በዩናይትድ ስቴትስ 43ኛ ፕሬዝዳንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዝዳንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህጻሩ ፔፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካስዳን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ ያሉት ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። ለአብነትም በትግራይ ክልል በተደረገ የዳሰሳ ጥናት በሰሜን ኢትዮጵያው ጦርነት ምክንያት በሽታው በክልሉ በስፋት መዛመቱን አሳይቷል ብለዋል።
In Tigray we've seen that the conflict has exacerbated the number of HIV cases. For example, there are
በትግራይ ክልል የነበረው ግጭት ከቫይረሱ ጋር የሚኖር ሰዎች ቁጥር እንዲጨምርና ስርጭቱ እንዲስፋፋ ማድረጉን አይተናል። በኢትዮጵያ በሀገር አቀፍ ደረጃ ያለው አማካይ የበሽታው ስርጭት መጠን 1.5 ከመቶ ሲሆን በትግራይ ክልል ግን ከአንድ እስከ 15 ከመቶ ይደርሳል። ይህም የሚያሳየን በክልሉ የበሽታው ስርጭት የመስፋፋት እድል መጨመሩን ነው። በአማራና በኦሮሚያ ክልሎች አካባቢዎችም እንዲሁ በግጭቶች ምክንያት የበሽታው ስርጭት እየተስፋፋ እንደሆነ እናስባለን።
በጉዳዩ ላይ አስተያየት የሰጡን የኢትዮጵያ የኤድስ ሄልዝ ኬር ፋውንዴሽን ሜዲካል ዳይሬክተር ዶክተር ተስፋዬ ተፈራም በሀገሪቱ የሚታዩት ግጭቶች በሽታውን የመከላከል ስራዎችን እያስተጓጎሉ እንደሚገኙ ለአሜሪካ ድምጽ ገልጸዋል።
በተለያዩ የአገሪቱ ክፍል ያሉ ከጥቃት ጋር የሚገናኙ ችግሮች የኤችአይቪ እንደገና መቀስቀስና በተለይ ደግሞ የኤችአይቪ መከላከልና መቆጣጠር ስራዎችን በተገኘ ሁኔታ እንዳንሰራ እንዳንከታተል ተግዳሮቶች አጋጥመዋል።
ይህን ከግምት በማስገባትም የፔፋር መርሃ ግብር በቅርቡ ይፋ ባደረገው የ111 ሚሊዮን ዶላር በጀት በሀገሪቱ የግጭት ተጽዕኖ ባየለባቸው አካባቢዎች ትኩረት እንደሚያደርግ ተጠባባቂ አስተባባሪው ቤንጃሚን ካስዳን አስታውቀዋል።
For next year, we are focusing on enhancing the recovery of HIV.
በሚቀጥለው ዓመት በሀገሪቱ ውስጥ በግጭት ምክንያት ተጽዕኖ በደረሰባቸው አካባቢዎች የኤችአይቪ ኤድስ የምርመራና የሕክምና አገልግሎቶችን ለማስፋት በትኩረት እንሰራለን። ከአጋሮቻችን ጋር ያለንን ትብብርም እናጠናክራለን። ግጭቱ በስራዎቻችን ላይ ተጽዕኖ አሳድሯል። ከግጭቶች ጋር ተያይዞ የቫይረሱ ተዛማጅነት በመጨመሩ ተመርምረው ራሳቸውን የሚያውቁ ሰዎችን ለማብዛት በትኩረት መስራት ያስፈልጋል። በእንቅስቃሴያችን በተለይ በወጣቶች፣ አዋቂዎች፣ ህፃናትና ሴተኛ አዳሪዎች ላይ ትኩረት እናደርጋለን።
በኢትዮጵያ በሽታውን ለመከላከልና ለመቆጣጠር የሚደረገውን ጥረት ግጭቶች እንዲሁም ሰው ሰራሽና የተፈጥሮ አደጋዎች እየተፈታተኑት እንደሚገኙ ለአሜሪካ ድምጽ አስተያየታቸውን የሰጡ በጤና ሚኒስቴር የኤችአይቪኤስ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ አፍረድተዋል። በዚህ ምክንያት የጨመረውን የስርጭት መጠን ለማወቅ ግን ጥናት ማድረግን ይጠይቃል ብለዋል። በህዝቡ ዘንድ ያለውም የተዛባ አመለካከት ለበሽታው መዛመት አስተዋጽኦ ያደረገ መሆኑን መሪ ስራ አስፈጻሚው ይገልጻሉ።
ከዚህ በፊት ታሞ ሲማቀቁ የነበረ ብዙ ሞቶች የነበረ ቫይረሱ በደማቸው ውስጥ ያሉም ደግሞ ህክምና መውሰድ ብቻ ሳይሆን አምራች ሆነው እንደማንኛውም ጤናማ ማህበረሰብ ጤናማ የሆነ ልጅን የማግኘት ሁኔታዎች እየተፈጠሩ ሲሄዱ ሰዎች በሽታው ብዙም እንደማይጎዳ ቢኖርም ብዙ እንዳልሆነ እንዳውም የለም እስከማለት ድረስ አይነት አስተሳሰቦች ተፈጥረዋል።
ዶክተር ተስፋዬ ተፈራም ቀደም ሲል የነበረው ህብረተሰቡን የማስተማር እንቅስቃሴም እየቀነሰ መምጣቱን በማስታወስ ለግንዛቤው መዛባት አስተዋጽኦ ማድረጉን ተናግረዋል።
በመንግስትም ደረጃ በተለይ በተረጋጋ ሁኔታ ላይ የቻይኒ መሰጆች ከፊት እንደሚታዩት የተለያዩ የማስታወቂያ ቢልቦርዶች፣ ህብረተሰቡን የማንቂያ መንገዶች፣ የተለያየ የኤችአይቪ ፓራዶክስ ክበቦች አሁን እንደ አጀንዳ ወይም ደግሞ እንደ ቋሚ የመወያያ ሆነው የተሰሩ ባለመሆናቸውም ጭምር ነው። ቻይኒ ምን ለምቶ እንደሚደረግ ወሰደው
የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚው አቶ ፈቃዱ በሀገር ደረጃ ይህን አመለካከት ለማስተካከል ልዩ ልዩ ስራዎች እየተከናወኑ መሆናቸውን ይጠቁማሉ።
በማህበረሰቡ ውስጥ ችግር እንዳያመጣ የግንዛቤ ማስጨበጥም ትኩረት የሚሹና በይበልጥ ተጋላጭ የሆነ የህብረተሰብ ክፍሎችን በማግኘትና አክሰስ በማድረግ አገልግሎት እየሰጠን የግንዛቤ ማስጨበጫ እንዳውም የባህሪ ለውጥ ተግባቦቶችን እየሰጠን እንዲመረምሩና ስታተሳችን እንዲያውቁ እየተደረጉ ያሉ ሰዎች አሉ።
ተመርምረው ራሳቸውን የማያውቁ ሰዎች መኖራቸው፣ የተመረመሩትም ፈጥነው ወደ ህክምና ተቋማት አለመምጣታቸውና ህክምና ከጀመሩትም መካከል መድኃኒታቸውን የሚያቋርጡ መኖራቸው እንዲሁም የኮንዶምና መሰል ግብአቶች እጥረት በሽታውን የመከላከልና መቆጣጠር ጥረቱ ተግዳሮቶች እንደሆኑ ዶክተር ተስፋዬ ያብራራሉ።
ሚሊየን ኮንዶም ፍላጎት አለ። ነገር ግን ማማርቱ ተቻለው በጣም ጥቂት ከቀዶ ከነውን ከሚያስፈልገው ከ5% በታች ነው። በአሁኑ ሰዓት አላላው ደግሞ እየተገኘ ያለው በርግጥ ባለፉት ጥቂት ወራት መንግስት በብዙ ሚሊየን ቆጠሩ ኮንዶሞችን አስገብቶ በስርጭት እየታይ እንደሆነ እንረዳለን። ነገር ግን አሁንም ፍላጎቱ ከፍተኛ እንደሆነ መረዳት ያስፈልጋል።
በሌላ በኩል በአዲስ አበባ በሚገኙ ፋርማሲዎች ተዘዋውረን ባደረግነው ምልከታ በገበያ ላይ የኮንዶም እጥረት መኖሩን አይተናል። የፋርማሲ ባለሙያዎች እንደተናገሩት ደግሞ በገበያ ላይ ያለው ኮንዶም ህይወት ትረስት የሚባለው አይነት ብቻ ሲሆን ዋጋውም ከ5 ብር ወደ 40 ብር ጨምሯል። ቀደም ሲል ገበያ ላይ የነበሩት የተለያዩ አይነት አማራጭ ኮንዶሞች አሁን ገበያ ላይ እንደሌሉ ባለሙያዎቹ ነግረውናል። የጤና ሚኒስቴር መሪ ስራ አስፈጻሚው አቶ ፈቃዱ ያደታ ባለፉት አመታት ከቫይረሱ ስርጭት መቀነስ ጋር ተያይዞ ከዓለም አቀፍ ለጋሾች ሲሰጥ የነበረው ድጋፍ በመቀነሱ እንዲህ አይነት ችግር መከሰቱን ያስረዳሉ።
የቫይረሱ ስርጭት በቀነሰ ቁጥር የዓለም ፈጪ ድርጅትም አጋር ድርጅቶችም የማህበረሰብ ተሳትፎም አገር በቀል ሪሶርሶችም የመስራት እየቀነሰ ሲሄድ በይበልጥ ተጋላጭና ትኩረት የሚሹ ህብረተሰብ ክፍሎች እና ከፍተኛ ስርጭት ያለባቸው ወረዳዎች ውስጥ ብቻ ኢንቨስት የማድረግ ሁኔታዎች ነበሩ። ጊዜም ከዛው ጋር ነው። ኮንደምም ሲገዛ በዛ ብዛት ነው። እንደዛውም ደግሞ ሌሎችም አስፈላጊ ነገሮች ሲገዙ በእነዚህ ትኩረት የሚሹ ህብረተሰብ ክፍሎች ብዛት ስለሆነ በሚፈለገው ልክ አይቀርብም። ነገር ግን ባለው ስርዓት መንግስትና አጋር ድርጅቶች ተባብሮ ያለውን ነገር እናቀርባለን። ግን እንደ ድሮ በቂ ካለመሆን የተነሳ ሊሆን ይችላል።
የፔፋር መርሃ ግብር የኢትዮጵያ ተጠባባቂ አስተባባሪው ቤንጃሚን ካስዳን ከኮንዶም አቅርቦትና ስርጭት እንዲሁም ከመመርመሪያ መሳሪያዎች ጋር የተያያዘ እጥረት መኖሩን ጠቅሰው ችግሮቹን ለመቅረፍ እንሰራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን አሁን ደግሞ ወደ ዩናይትድ ስቴትስ ጉዳዮች ነው መለስ የምንለው። የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሳውያኑ 2023 ዓመት 24,000 የሚሆኑ ቻይናውያን ስደተኞች ድንበር አቋርጠው ሊገቡ ሲሉ መያዛቸውን አስታውቀዋል። አብዛኞቹ ስደተኞችም የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከነዚህ ውስጥም በቻይና አነስተኛ ቁጥር ያላቸው የዌህ ሙስሊም ብሔሮች ለየት ብለው የታዩት ናቸው። የኤረን ራነን ዘገባ እንደሚከተለው ተሰናድቷል።
በደመቀው አንደኛው የኒውዮርክ መንደር ውስጥ የዌህ ሙስሊም ስደተኞች በአካባቢው ኗሪ ሆነ ነጋዴ ባዘጋጀላቸው ሐላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ዌህ ሙስሊሞች ከቻይና ከሚሰደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመለክታሉ። ቃለ መጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም።
ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል። ስለሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥማል።
እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ።
For example, the morning, some people come here home and read and watch.
ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔና ባለቤቴና ቤተሰቤን እየተመለከቱ ማን ምን እንደሚል ማን ምን እንደሚያደርግ ይጽፋሉ። አራት አምስት ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድራውም ያውቃሉ። በቤቴ ውስጥ በይፋ መጸለይ አንችልም።
የቻይና ባለስልጣናት ለአሜሪካ ድምጽ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል።
የቻይና መንግስት የዜጎችን የእምነት ነጻነት በሕጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በሕግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ገብነት የሚባል ነገር የለም።
ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው 10 አመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ።
Starting in 2014 we see a move to securitize Islam, which means that the government is
ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ እያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው።
ስትሮፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከለላ እየፈለጉ መሆኑን ይናገራሉ።
So in particular in 2023 there was this big clash over a mosque that was being renovated
እንደ አውሮፓን አቆጣጠር በ2023 ህገወጥ የህንጻ አሰራር ታይቶበታል በተባለ መስጊድ ላይ እድሳት በሚደረግበት ወቅት ትልቅ ግጭት ነበር። እናም ሰዎች ከአካባቢው ፖሊሶች ጋር ተጋጭተው ነበር። ይህም ብዙ ሰዎችን ተጨማሪ ጭቆና ሊኖር ይችላል የሚል ፍራቻ እንዲኖራቸው አድርጓል።
ወደ እራት ግብዣው መለስ ስንል ታዲያ እነዚህ ስደተኞች በጋራ የሚኖሩ ሲሆን ለምግብና ለልብስ ፍላጎታቸውም በማህበረሰቡ ድጋፍ ላይ የወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት።
በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን።
ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ህይወት እየጀመሩ ነው። ለኤረን ራነን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶን ነው። የምሽቱ የመጨረሻው ዘገባችን ላይ ደርሰናል። የመጨረሻው ዘገባ በቴክኖሎጂ ዙሪያ እንዲሁም ደግሞ በአሜሪካ ምርጫ ላይ የሚያተኩር ነው። የሰው ሰራሽ አእምሮ ለምርጫ ዘመቻ ከገንዘብ ማሰባሰብ እስከ ማስታወቂያዎች ድረስ የዩናይትድ ስቴትስ የፖለቲካ እንቅስቃሴዎች ሁለንተናዊ ገጽታ በመሆን ላይ ይገኛል። አንዳንድ የህግ አውጪዎች በዘንድሮ ፕሬዝዳንታዊ ምርጫ የመራጮችን እምነት መሸርሸራቸው እውን እየሆነ ነው ያሏቸውን በሰው ሰራሽ አስተውሎት ወይም ቴክኖሎጂ አማካኝነት አስመስለው የሚሰሩ ድምጾችና ምስሎች አጠቃቀም በተቻለ መቆጣጠር የሚያስችሉ መንገዶችን ፍለጋ ይዟል። የአሜሪካ ድምጹ ስካት ስተርንስ ያደረሰን ዘገባ አሉላ ከበደ እንደሚከተለው ያቀርባል።
በዘንድሮ ፕሬዝዳንታዊ ዘመቻ የስካሁን ሂደት የሰው ሰራሽ ልህቀት አሉታዊ ተጽዕኖ ጎልቶ የታየው የጆ ባይደንን ድምጽ ተመስሎ በተሰማውና በሺዎች የሚቆጠሩ መራጮች ድምጽ እንዳይሰጡ ለመገፋፋት ታልሞ የተሰራጨ የስልክ ጥሪ ነው።
Voting this Tuesday only enables the Republicans in their quest to elect Donald Trump again.
በማክሰኞው ምርጫ ድምጽ መስጠት ሪፐብሊካኖች ዶናልድ ትራምፕን እንደገና ለማስመረጥ የሚያደርጉትን ጥረት ለማሳካት ብቻ የታለመ ነው።
የፕሬዝዳንት ባይደንን ድምጽ ተመስሎ የተሰማው የሐሰት ድምጽ የተሰራው $150 በተከፈለው የሉዚያና ክፍለ ግዛቱ የአስማ ትርኢት ተጫዋች ፖል ካርፔንተር ነው።
If anybody's looking for some kind of flag, not a false flag, but like a flag again.
አንዳች የማስጠንቀቂያ ምልክት የሚፈልግ ሰው ካለ የውሸት ማስጠንቀቂያ ሳይሆን ጥፋት በተሰራበት ጫዋታ እንደሚሰጥ ቅጣት የመስከለውን ማየት ለሚፈልግ እኔ ያን ማለት ነኝ።
የዩናይትድ ስቴትስ ምክር ቤቱ እንደራሴ ሪቻርድ ብሉሜንታል ገና ሌላ ማስጠንቀቂያ የምንጠብቅበት ጊዜ የለንም ይላሉ።
This information and deep fakes are about to descend.
ለማስተሳሰብ ታለሞ የሚሰራጭ መረጃና የአንድን ሰው ገጽታ እንዲመስል ተደርጎ የሚቀነባበር የቪዲዮ ምስል በአሜሪካ ሕዝብ ላይ ሊቃጣ የተቃረበ ውርጅብኝ ናቸው። ጥቅም ላይ የሚውሉት በሰው ሰራሽ ልህቀት በታገዙ የፖለቲካ ማስተዋቂያዎችና ሌሎች የሐሰት መረጃዎች ሊሆን ይችላል። ያም ሆነ ይህ በዲሞክራሲ ስርዓታችን ላይ የተደቀነ ግልጽና አሁናዊ አደጋ መኖሩ ግን እሙን ነው።
በዚህ ምርጫ AI የሚያሳድረውን ተጽዕኖ አስመልክቶ ባለፈው ሳምንት በምክር ቤቱ የፍትህ ኮሚቴ የምስክሮች ቃል በተሰማበት ስነ ስርዓት ወቅት የተናገሩት ሴናተር ጃሽ ሃውሊን እርምጃ የመውሰጃው ጊዜ አሁን ነው ብለዋል።
The dangers of this technology without guardrails and without safety features are becoming painfully apparent.
ቴክኖሎጂው የመከላከያ መንገዶችና ሊደርስ ከሚችል ጉዳት መጠበቅ በሚያስችሉ ዘዴዎች በሌሉበት ለስቃይ የሚዳርግም ቢሆን እሁን ይሆነ ነው። እንደሚመስለኝ አሁን ጥያቄው አንዳች ብርቱ አደጋ ወይም ጥፋት ደርሶ ማየት አለብን ወይ የሚለው ነው።
በኒውሃም ሸርክ ለግዛት የሆነውን የመሰሉ ተመስለው የሚሰሩ ድምጾችና የስልክ ጥሪዎችን መለየትና ማወቅ ገና ድሮ የተሻለ ጉዳይ ነው የሚሉት ደግሞ በኤአይ ቴክኖሎጂ አማካኝነት ድምጾች በመፍጠር ስራ የተሰማሩት ዞሃይብ አህመድ ናቸው።
We believe that AI watermarking technology is readily available solution
በሰው ሰራሽ ልህቀት አማካኝነት የሚፈጠሩትን ድምጾች ይዘት ትክክለኛነት አስቀድሞ ማረጋገጥ የሚያስችለው ቴክኖሎጂ እንደ ልብ የሚገኝና በቀላሉም ጥቅም ላይ ሊውል የሚችል መፍትሄ ነው ብለን እናምናለን።
ያ ቴክኖሎጂ ያለም የጎደለው ነገር አስፈጻሚ ደንብ ነው የሚሉት በሌላ ሰው ተመስለው የሚሰሩ ገጽታዎችን የመለየት ስራ የሚሰራ ኩባንያ መስራች የሆኑት ቤን ኮልማን ናቸው።
There's a really nice framework in both national and also state level regulations in space.
በብሔራዊና በክፍለ ግዛቶች ደረጃ በሁለቱም ስራ ላይ ባሉት የቁጥጥር ደንቦች ውስጥ በጣም ጥሩ የሚሰኝ አሰራር ማዕቀፍ አለ። ለምሳሌ ያህል የሆነ የቪዲዮ ምስል ዩቲዩብ ላይ መጫን ብትፈልግ የተወሰኑ ነገሮችን አስቀድሞ ያጣራል። ኃይል የተቀላቀለ ድርጊት መኖሩን ይመረምራል። ለአካለ መጠን ያልደረሱ ልጆችን የሚያዩ ምስሎች ካሉም ያጣራል። ድምጻዊውን ድሬቅን አስመስሎ የተሰራውን ዘፈን ለመጫን እየሞከርክ ከሆነም እንዲሁ ይፈትሻል። ይሄ ሁሉ እንግዲህ የቁጥጥር ደንቦች በመኖራቸው ነው። ስለዚህ አዲሱን ቴክኖሎጂ ተጠቅሞ ተመስለው የሚሰሩትንም ለመለየት እንዲሁ በተመሳሳይ ሌላ ፍተሻ ማድረግ ይቻላል።
የዩናይትድ ስቴትስ ፌዴራል ምርጫ ኮሚሽን በበኩሉ መራጮችን ሆን ብሎ ለማታለል AI ለፖለቲካ ማስታወቂያዎች መጠቀምን የሚከለክሉ ሕጎች እያጤነ ነው። ለእንደራሴዎች ምክር ቤቱ ኮሚቴ አስተያየት የሰጡት የኒውሃምሸር ክፍለ ግዛት የውጭ ጉዳይ ሚኒስትር ዴቪድ ስካላን የባይደንን ድምጽ ተመሳስሎ እንደተሰማው ያሉ በኤአይ ቴክኖሎጂ አማካኝነት የሚሰሩ ቁጥጥር ያልተደረገባቸው የቴክኖሎጂ ውጤቶች ድምጾችና ምስሎች መራጮች በመርጫው ሂደቱ ላይ ያላቸውን እምነት አደጋ ላይ ይጥሉታል ይላሉ።
The most fundamental important thing that I perceive in my role as Secretary of State is to make sure
ለክፍለ ግዛቲቱ የውጭ ጉዳይ ሚኒስትርነቴ ካለብኝ ኃላፊነት አንጻር በጣም መሰረታዊና አስፈላጊው ጉዳይ የመርጫው ሂደት እንዳይፋለስ መራጮች በፍትሃዊነትና በትክክል በተሻለም መጠን በመጨረሻው የጥራት ደረጃ መካሄዱን የሚያምኑበትና የሚረዱበት እንዲሆን ማድረግ ነው። አንዳንድ ጊዜ ያን ካስታንድ መልሶች ማለት ነው።
ተመልካቾቻችን ለዕለት ያዝናቸው መሰናዶች እዚህ ላይ ተጠናቀቁ። በነገው ምሽት እንገናኝ። ጤና ይስጥልኝ።